Cabina VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ጤና ይስጥልኝ፣ እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የዛሬ ዕለተ ሰኞ የካቲት 15 2013 ዓ.ም የጋቢና ቪኦኤ መሰናዶ ጀምሯል። ለምሽቱ ከያዝንላችሁ ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ። ተቀማጭነቱ በሰሜን አሜሪካ የሆነው ኢትዮ ግሎባል አርትስ ከያሬድ የሙዚቃ ትምህርት ቤት ጋር በመተባበር በመላው ዓለም የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን የሚሳተፉበት ዜማ ፍለጋ የተሰኘ ግድምጻውያን ውድድር ማዘጋጀቱን አስታወቀ።
የተለያዩ ዓለም ላይ የተሰደዱ ኢትዮጵያውያን ዘፋኞች፣ የጥበብ ባለሙያዎች አሉ። ስለዚህ ዋናው የኢትዮ ግሎባል አርትስ ፍላጎት እነዛን የጥበብ ሰዎች ፈልጎ ማግኘትና አንድ እንኳን በአመት አንድ ባለ የጥበብ ሰው ማድረግ ነው።
የሰማችሁት ከሙዚቃ ውድድር አዘጋጆች መካከል አንዱ የሆነው አርቲስት ቴድሮስ ለገሰን ነው። በዚህ እጅግ ብዙ የጥበብ ባለሙያዎችን እንደሚያሳተፍ በሚጠበቅ የሙዚቃ ውድድር ዙሪያ ሰፋ ያለ ዘገባ ይኖረናል። ከአፍሪካ የቴክኖሎጂ የፈጠራ ስራዎችን የተመለከተ ጥንቅርም አለን። በተጨማሪም ሳምንቱ በስፖርት ውስጥ እንዴት እንዳለፈም እንቃኛለን። የሙዚቃ ምርጫም ይኖረናል። አብራችሁን እንድታመሹ በአክብሮት የምንጋብዛችሁ ስመኝሽ የቆየ ዜናዎቹ፣ ኤልያስ አስማረ በቅንብር እንዲሁም እኔ ኤደን ገረመው በመስተንግዶ በመሆን ነው። አሁን ለዜናዎቹ ከስመኝሽ የቆየ ጋር እተዋችኋለሁ።
አመሰግናለሁ ኤደን። በአባላቱ ላይ እየደረሰ ነው ባለው እስራትና የቢሮዎች መዘጋት ምክንያት ለምርጫ ተሳትፎ ላይ እንቅፋት እየተደቀኑበት እንደሆነ የኦሮሞ ነጻነት ግንባር ገልጿል። የኦሮሞ ነጻነት ግንባር በመጪው ምርጫ ይሳተፍ አይሳተፍ እንደሆን እስካሁን ሳያሳውቅ የቆየ ሲሆን ተፈጥረውብኛል የሚሏቸው ማነቆዎች ከተፈቱለት በምርጫው ለመሳተፍ እንደሚፈልግ አቶ ዳዊት ኢብሳ ገልጸዋል። የኦሮሞ ነጻነት ግንባር በአመራር ውስጥ ተፈጥሮ የነበረውን አለመግባባት ለመፍታት ጠቅላላ ጉባኤ እንዲጠራ ብሔራዊ የምርጫ ቦርድ ቀደም ሲል ማሳሰቢያ ሰጥቶ የነበረ ቢሆንም ግንባሩ ግን የቢሮዎቹ መዘጋትና የአባላቱ መታሰር ጉባኤውን ለማዘጋጀት እንቅፋት እንደሆኑበት ሲገልጽ ቆይቷል። በዲሞክራሲያዊት ኮንጎ ሪፐብሊክ የጣሊያን አምባሳደር ምስራቅ ኮንጎ ጉዞ ላይ እንዳሉ በአጥቂዎች መገደላቸው ተነገረ። የጣሊያን ኤምባሲ ባወጣው መግለጫ አምባሳደር ሉካ አናስታዚያ ከተባበሩት መንግስታት ድርጅት የኮንጎ አረጋጊ ተልእኮ ጋር በአጀብ በመጓዝ ላይ ሳሉ በምስራቅ ኮንጎዋ ጎማ ከተማ አቅራቢያ ባደፈጡ አጥቂዎች እንደተገደሉ አመልክቷል። አብሯቸው የነበረ ጠባቂ ወታደርም ተገሏል። ሮይተርስ የቪሩንጋ ብሔራዊ ፓርክን ጠቅሶ ሲዘግብ አምባሳደሩ የተገደሉት በጥበቃ አጀብ ይጓዙ በነበሩት መኪናዎች ላይ ጠለፋ ለመፈጸም በሞከሩ አጥቂዎች እንደሆነ ገልጿል። የኢቦላ ወረርሽኝ ምዕራብ አፍሪካ ሀገሮች ውስጥ እንዳይስፋፋ ለመከላከል የሚውል 9.4 ሚሊዮን ዶላር እርዳታ እንዲሰጠው ዓለም አቀፍ የቀይ መስቀልና ቀይ ጨረቃ ፌዴሬሽን ተማጽኖ አቀረበ። ገንዘቡ ጊኒ፣ ላይቤሪያ፣ ኮት ዲቫር፣ ማሊ፣ ሴኔጋልና ሲራሊዮን ውስጥ የበሽታውን ስርጭት ለመከታተልና ለህብረተሰቦቹም ስለ ኢቦላ የግንዛቤ ማስጨበጥ ስራ ለመስራት እንደሚያስፈልግ መሆኑን ያስታወቀው። ኢቦላ ድንበር አያውቅም ያሉት የቀይ መስቀልና ቀይ ጨረቃ ፌዴሬሽን የአፍሪካ ዳይሬክተር መሐመድ ሞይኔር የጊኒ ሰዎች ከጎረቤት ሀገሮች ማህበረሰቦች ጋር ባላቸው የተቀራረበ ማህበራዊ፣ ኢኮኖሚያዊና ባህላዊ ትስስር ምክንያት በሽታው ወደ ላይቤሪያ፣ ኮት ዲቫር እና ሴራሊዮን ብቻ ሳይሆን ወደ ሌሎች ሀገሮችም ሊዛመት የሚችል በመሆኑ በከፍተኛ ደረጃ የሚያሳስብ ነው ብለዋል። የታንዛኒያ ፕሬዝዳንት ጆን ማጉፉሊ ሀገራቸው የኮቪድ-19 ወረርሽኝ ትግል ላይ መሆኗን ትላንት አምነዋል። ታንዛኒያ ባለፈው ዓመት ጸዳዩ ወራት ላይ 500 የቫይረሱ ተያዦች መገኘታቸውንና 20 ሰዎች መሞታቸውን ካስታወቀች ወዲህ ስላለው ይዞታ ሪፖርት አቅርባ አታውቅም። ፕሬዝዳንቱም በሐሰት ሀገራችን ከኮሮና ቫይረስ ነጻ ነች፣ ቫይረሱን በጸሎት ድል እናደርገዋለን ሲሉ ቆይተዋል። በአሁኑ ወቅት ግን በሀገሪቱ የመንግስት ባለስልጣናትን ጨምሮ በርካታ ሰዎች በኮቪድ ሳቢያ ለህልፈት እየተዳረጉ መሆናቸው እየተነገረ ነው። ባለፈው ሳምንት የከፊል ራስ ገዟ የዛንዚባር ምክትል ፕሬዝዳንት የሞቱ ሲሆን ፓርቲያቸው ኮቪድ-19 ታሞ እንደነበር አስተውቋል። ባለፈው ቅዳሜ የዓለም የጤና ድርጅት ዋና ዳይሬክተር ቴዎድሮስ አድሃኖም ታንዛኒያ በሽታው መኖሩን መካዷ እጅግ አሳሳቢ መሆኑን ገልጸው ስለ ወረርሽኙ ዞታ ሪፖርት ማውጣት እንድትጀምር መረጃዎችንም እንድታጋራ ጠይቀዋል። ወደ አጎራባች ሀገሮች የሚጓዙ ዜጎቿ ላይ ቫይረሱ እየተገኘ መሆኑንም ጠቅሰው ይህ የሚያስገነዝበው ሀገሪቱ የራሷንም የሌሎችንም ሀገሮች ዜጎች ደህንነት ለመጠበቅ ጠንከር ያለ እርምጃ መውሰድ ያለባት መሆኑን ነው ብለዋል። ይህን ተከትሎ ትላንት የሀገሪቱ ፕሬዝዳንት ማጉፉሊ ህዝቡ የአፍና አፍንጫ ማስክ እንዲጠቀም አሳስበዋል። ሆኖም በሀገር ውስጥ በተሰራው ማስክ ብቻ ተጠቀሙ ሲሉ መክረዋል። የታንዛኒያው ፕሬዝዳንት ደጋግሞ በውጭ ሀገር የሚሰራ ምርት ክትባቶችንም ጭምር አላምንም ማለታቸው ይታወሳል። ይህ በእንዲህ እንዳለ ዩናይትድ ስቴትስ ውስጥ በኮቪድ-19 ምክንያት ለህልፈት የተዳረጉ ሰዎች ቁጥር ግማሽ ሚሊዮን ሊደፍን መቃረቡን የጆንስ ሆፕኪንስ ዩኒቨርሲቲ የኮቪድ-19 መረጃ ማዕከል አመለከተ። ፕሬዚዳንት ጆ ባይደን ይህን አስመልክተው ዛሬ ማታ በዋይት ሀውስ ንግግር ያደርጋሉ። በማስከተልም የወረርሽኙን ሰለባዎች ለማሰብ የሻማ ማብራትና የህሊና ጸሎት ስነ ስርዓት ይከናወናል። ዋናው የዩናይትድ ስቴትስ የተላላፊ በሽታዎች አዋቂው ዶክተር አንቶኒ ፋውቺ ትላንት ለሲኤንኤን ቴሌቪዥን በሰጡት ቃለ ምልልስ በሀገራችን ታሪክ በመተንፈሻ አካላት ህመም ይህን ያህል ሰው ያለቀበት አስከፊ ምዕራፍ ወደፊት ለዘመናት ሲወሳ ይኖራል ብለዋል። ዘ ኒውዮርክ ታይምስ ጋዜጣም በትላንት እሁድ እትሙ የፊት ለፊት ገጽ ላይ 500,000 ነጥቦችን በመደርደር የወረርሽኙን ሰለባዎች አስቧል። አድማጮች፣ ለሰዓቱ ያስኳቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
ስመኝሽ የቆየን ለዜናዎቹ እናመሰግናለን። የጋቢና ቪኦኤ መሰናዶ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረመው ነኝ። ለዕለቱ አብይ ወዳደረግነው ርዕስ እንሻገር። ተቀማጭነቱ በሰሜን አሜሪካ የሆነው ኢትዮ ግሎባል አርትስ ከያሬድ የሙዚቃ ትምህርት ቤት ጋር በመተባበር በመላው ዓለም የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያንን የሚያሳትፍ ዜማ ፍለጋ የተሰኘ የድምፃውያን ውድድር ማዘጋጀቱን አስታወቀ። የታዋቂው አሜሪካዊ ዘፋኝ ኤኮን ባለቤት የሆነችው ሮዚ ንጉሴን ጨምሮ 6 ኢትዮጵያውያን ያቋቋሙት ይህ ውድድር በድረገጽና በአካል የሚካሄድ ሲሆን አሸናፊው አሜሪካን በሚገኘው ኢንትሪግ ሪከርድስ አልበሙ እንዲሰራና በተለያዩ የአሜሪካ ግዛቶች የኮንሰርት ስራዎችን እንዲያቀርብ ግብዣ ይደረግለታል። ስመኝሽ ቆየ ኢትዮጵያውያንም በኢንተርኔት የሚያሳትፈው ዓለም አቀፉ የሙዚቃ ውድድርን ካዘጋጁት አንዱ የሆነውን አርቲስት ቴዎድሮስ ለገሰን አግኝታ አነጋግራለች። እንደሚከተለው ይቀርባል።
በቅድሚያ እስኪ ኢትዮ ግሎባል አርትስ የሚባለው ድርጅት አስተዋውቀን፣ መቼ፣ የትና ለምን ዓላማ የተቋቋመ ድርጅት ነው?
ኢትዮ ግሎባል አርትስ የተቋቋመው በዚህ በሰሜን አሜሪካ ነው። 6 አባላቶች አሉት፣ ባለቤቶችም ናቸው። ከካሊፎርኒያ፣ ከአትላንታ፣ ከዴመቪ እና ከካናዳ ነን። እንግዲህ እነዚህ ሰዎችን ሁሉ የተሰባሰብንበት ዋና ዓላማ ደግሞ ኢትዮ ግሎባል አርትስ በሚባል ተሰባስበን ጥበብን ፍለጋ በሚል አሁን ዓለም አቀፍ ደረጃ ላይ የመጣውን የኮቪድ ምክንያት በማድረግ ሁላችንም ቤት ውስጥ በመቀመጥ እስኪ ለጥበብ የሚሆን አንድ ስራ በቨርቹዋል የሚሰራ ስራ ክሬት እናደርግ እና አንድ ባለሙያ እንፈልግ፣ በተለያዩ ሙያዎች ውስጥ ያሉ ግን አንድ ባለሙያ እንኳን በአመት ብናወጣ ብለን ተነጋገርን። ከዛ በኋላ ይህንን ኢትዮ ግሎባል አርትስ የሚባለውን ድርጅት አቋቋምን። በቨርቹዋል አማካኝነት የሙዚቃ ውድድር፣ የኮሜዲ ውድድር፣ የአጭር ፊልም ውድድር እና የፋሽን ሾው እና የተለያዩ እያደጉ የሚሄዱ የተለያዩ የጥበብ ስራዎችን በቨርቹዋል አማካኝነት ዓለም ላይ ላሉ ኢትዮጵያውያኖች እና ትውልደ ኢትዮጵያውያኖች በሙሉ ፈጠር ነው የመወዳደሪያ መስክ ነው።
በሙዚቃ ብቻ ሳይሆን የተለያዩ ዘርፎች በተለያዩ ባላቸው ተሰጦ መወዳደር እንደሚችሉ ገልጸሃል እና ሰዎች ሲመዘገቡ ራሱ የሚሰጣቸው ዘርፍ የተለያየ ክፍል አለው ወይስ በምን መልኩ ነው? ግልጽ ለማድረግ ያክል
አሁን የተከፈተው የሙዚቃው የዘፈኑ ውድድር ነው። ግን ያኛውንም ተመዝግበው እኔ የምወዳደረው በዚህ ነው። ኖት የሚሰጡበት አለ። ከ15 ቀን በኋላ የኮሜዲውም የፊልሙም ይከፈታል። ያን ጊዜ ሁሉም ላይ መመዝገብ የሚፈልጉበት ውድድር ላይ መመዝገብ ይችላል።
አንድ ሰው ከኢትዮጵያም ሆነ ከየትኛውም ዓለም ክፍል መወዳደር የሚፈልግ ሰው ማድረግ የሚገባው ነገር ምንድን ነው?
በመጀመሪያ አንድ ሰው ለመወዳደር www.ethioglobalarts.com ዌብሳይታችን ላይ ገብቶ ሬጅስተር ያደርጋል። ከዛ በኋላ ኮንፈርሜሽን ይላክለታል ኢሜሉ ላይ። ከዛ ያንን ኢሜል መልሶ ይልካል። ያን ጊዜ የሁለት ደቂቃ በድምጽ የተቀዳ ሙዚቃ በቪዲዮ ላክልን ይባላል። እሱን ይልካል። ከዛ በኋላ ሬጅስተር አድርጓል። ያ ነው የመጀመሪያ ውድድሩ፣ የሁለት ደቂቃ የድምጽ ውድድር ነው። ከዛ እሱን ማለፍ ከቻለ ወደ 80 ወደ 40 ወደ መጨረሻው ውድድር ይቀጥላል ማለት ነው።
ስለዚህ የተላኩት ሁሉም ቪዲዮዎች ኢንተርኔት ላይ ይለቀቃሉ?
አዎ ሁሉም ይለቀቃሉ። ህዝብ ይዳኛቸዋል። የያሬድ ሙዚቃ ቤት ዳኞቻችንም ለዚህ ሙያ የተዘጋጁ ሰዎች አሉ። በእነሱ አማካኝነት ወደሚቀጥሉት ዙር የሚያልፉት ደግሞ ወዲያውኑ በኢሜይላቸው ስላለ ማማ እንዳለፈ ማማ እንደወደቀ ይላክላቸዋል።
በበይነ መረብ አማካኝነት ወይም በቨርቹዋል የሚካሄድ ውድድር ነው። ኢንተርኔት በስፋት ላይኖር ላይገኝባቸው የሚችሉባቸው ቦታዎችም ሊኖሩ ስለሚችሉ ምናልባት ኢትዮጵያውያን ተወዳዳሪዎች በዚህ ላይ እንዲሳተፉ እንዴት ነው የምታበረታቱት?
በሁለትና ሶስት መንገድ ኢትዮጵያውያን ተወዳዳሪዎችን ለማገዝ የሞከርንበት መንገድ አለ። አንደኛው ከተመዘገቡ በኋላ በቀላሉ ኢንተርኔት ላይ ሙዚቃቸውን መላክ ካልቻሉ እዛው አገር ላይ በምንከፍተው ቢሮና ስልክ ቁጥር እናስቀምጣለን። እዛ ሄደው ዘፈናቸውን መቅረጽ ይችላሉ፣ ይቀረጽላቸዋል። ስቱዲዮ አለን ለዚህ ስራ የተዘጋጀለን። እንዲሁም ብቻችን አይደለም የምንሰራው፣ ያሬድም አብሮን በዳኝነትም ስራዎችን በማማከርም ሙሉ ለሙሉ ከኛ ጋር አብሮ ነው የሚሰራው። ያሬድ ሙዚቃ ቤትም እንደገናኛ በምንከፍተው ስቱዲዮም ሄደው መቀረጽም ሙዚቃቸውንም መላክ ይችላሉ። ከእንደገና ደግሞ ክፍለ ሀገር ያሉ ገጠር ያሉ ሰዎች መወዳደር ቢፈልጉ በየክፍለ ሀገሩ ላይ ያሉትን ባል ክፍሎችን አነጋግረን እነዚህን ተወዳዳሪዎች የሚረዱበትን መንገድ ለመፍጠር እንሞክራለን።
ምዘናውስ እንዴት ነው የሚሆነው? በምን መልኩ ነው ተወዳዳሪዎቹ የሚለዩት?
ቅድም እንደነገርኩሽ ይህንን ስራ የምንሰራው ሙሉ ለሙሉ ከያሬድ ሙዚቃ ቤት ባለሙያዎች ጋር ነው፣ መምህራኖች ጋር ነው፣ የሙዚቃ ባለሙያዎች ጋር ነው እና በደንብ እውቀት ያላቸው ዳኞች፣ በዚህ ሙዚቃ ላይ አንጋፋ የሚባሉ አስተማሪዎች የሚሳተፉበት ውድድር ነው። በዛ ላይ ደግሞ እንደገና የህዝብ ድምፅ ያስፈልገዋል አንድ ተወዳዳሪ ወደሚቀጥለው ውድድር ለማለፍ እና ዳኞቹ ህዝቦቹ አንድ ላይ በመሆን ነው የሚሳተፉት።
ምን ያክል ተወዳዳሪዎች ይሳተፋሉ? እንግዲህ የተለያዩ ዙሮች ይኖሩታል ውድድሩ። በመጀመሪያው ዙር ምን ያክል ተወዳዳሪዎች ናቸው የሚመዘገቡት?
አሁን ለመጀመሪያው ውድድር ክፍት የሚሆነው ለ400 ተወዳዳሪዎች ነው። እንግዲህ የምዝገባው ቁጥር አሁን እንኳን መመዝገብ የጀመሩ ሰዎች አሉ እና በአንድ ጊዜ ዛሬ በተለቀቀ ማስታወቂያ ወደ 100 ሰው ተመዝግቧል እና ውድድሩ በጣም ከሰፋ የተወሰነ ልንጨምርላቸው እንችላለን። ግን አቅዳችን 400 ነው። ከዛ በኋላ ወደ 100፣ ከዛ በኋላ ወደ 80 እና 40 ሲሄድ ወደ ኢትዮጵያ ሄደን በአካል የሚወዳደሩበትን አጋጣሚዎች እንፈጥራለን። ግን ስቲል ኢትዮጵያ ውስጥ መግባት የማይችሉ ሰዎች ካሉ ወይንም በተለያየ አጋጣሚ ኢትዮጵያ ውስጥ እስከ መጨረሻው ኢትዮጵያ ውስጥ መገኘት ባይችል አንድ ሰው እስከ መጨረሻው ድረስ ሙዚቃውን በቨርቹዋል በኢንተርኔት በመላክ እስከ ውድድሩ ፍጻሜ መሄድ የሚችል ነው።
በቀጣዩ ዙር ሁለተኛው ዙር አዲስ አበባ ላይ በአካል የሚደረግ ነው ብለሃል እና ከመላው ዓለም የተመረጡ አዲስ አበባ ገብተው መወዳደር የሚችሉ ወጫቸው በማን ነው የሚሸፈነው?
በዚህ ውድድር ላይ ኢትዮጵያ ሄዶ መወዳደር ግዴታ አይደለም። አላማችን በቨርቹዋል ሰው ካለበት ቦታ ሆኖ እስከ መጨረሻው ድረስ ውድድሩን መሳተፍ የሚችልበት ፕላትፎርም ላይ የተፈጠረው። ስለዚህ ግዴታው አይደለም ውድድሩን። ግን መጥቼ እወዳደራለሁ ካለ በራሱ ወጪ መጥቶ 40ዎቹ ተወዳዳሪዎች ኢትዮጵያ ላይ ስለሆነ የሚወዳደሩት ቶ መወዳደር ይችላል። አይ አልችልም፣ እኔ አቅም የለኝም፣ በቨርቹዋል ግን እስከ መጨረሻው መወዳደር እችላለሁ የሚል ሰው ካለ እስከ መጨረሻው ድረስ በቨርቹዋል ሙዚቃውን እየላከ የውድድሩ አሸናፊ እስከ መሆን ሊደርስ ይችላል።
ታዋቂው ዘፋኝ የኤኮን ባለቤት ሮዚና ንጉሴ የምትመራው ኢንትሪግ ካምፓኒ ተሳታፊ ሆኖ ተጠቅሷል እና በምን መልኩ ነው በዚህ ውድድር ላይ የኢንትሪግ ካምፓኒ ወይም የሮዚና ተሳትፎ?
እዚህ ውድድር ላይ አሸናፊ የሚሆነው ተወዳዳሪ መጨረሻ ላይ አልበም እንዲሰራ ነው እኛ መፈልግ። የአሜሪካ ቪዛ ከተሳካለት ሙሉ ለሙሉ ሙዚቃ ኢትዮጵያ ካለቀ በኋላ የመጨረሻ ሪከርዲንጉን በሮዚና ስቱዲዮ አትላንታ ላይ መጥቶ አሸናፊ ይቀረጻል። በዛውም በዚሁ በሮዚና ስቱዲዮ አማካኝነት አሜሪካ ላይ ቱር እንዲያደርግ እናመቻችለታለን ማለት ነው አሸናፊው።
ኢትዮጵያ ውስጥ የመጀመሪያ ጊዜ አይደለም እንደዚህ አይነት ውድድሮች ሲዘጋጁ ይዘታቸው ተመሳሳይ የሆኑም ውድድሮች ኢትዮጵያ ውስጥ ይዘጋጃሉ። ይሄኛው ደግሞ ለየት ባለ መልኩ ዓለም አቀፍ ውድድር ነውና ያለው ፋይዳ ምን ይመስላል? በተለይ ተሰጥቶ ያላቸውን ሰዎች በማውጣት ረገድ
የሮዚና ስቱዲዮ ኢንተርናሽናል ነው። ኢንተርናሽናል ፕሮዲውሰር ነው። ስለዚህ ኢንተርናሽናል ዘፋኝ የመሆን እድል ሁሉ አጋጣሚው ሊኖር ይችላል። ከዛ ባሻገር ትልቁ ነገር ለየት የሚያደርገው ነገር ይሄ ውድድር እዛው ባሉበት መሆናቸው። አሁን ለምሳሌ ናይሮቢ ላይ ያለ አንድ ስደተኛ ድምጻይ ሆኖ ዘፋኝ ሆኖ የተሰደደ ሰው ሊኖር ይችላል። ግን ይሄ ቨርቹዋል ውድድር በመካሄዱ እስከመጨረሻው ድረስ አሸናፊ ሆኖ እንደገና የሚወደውን ሙያ ሊቀላቀል ይችላል። የተለያዩ ዓለም ላይ የተሰደዱ ኢትዮጵያውያን ዘፋኞች፣ የጥበብ ባለሙያዎች አሉ። ስለዚህ ዋናው የኢትዮ ግሎባል አርቲስት ፍላጎት እነዛን የጥበብ ሰዎች ፈልጎ ማግኘትና አንድ እንኳን በአመት አንድ ባለ የጥበብ ሰው ማድረግ ነው።
እሺ እንግዲህ አርቲስት ቴዎድሮስ በአድማጮች ስም በጣም አመሰግናለሁ።
እኔም በጣም አመሰግናለሁ። እግዚአብሔር ይስጥልኝ።
ስመኝሽ የቆየንና እንግዳዋን አርቲስት ቴዎድሮስ ለገሰን እናመሰግናለን። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የጋቢና ቪኦኤ መሰናዶን ነው። በኮቪድ-19 ምክንያት ይህንን መርሃ ግብር የምናዘጋጅላችሁ ከየመኖሪያ ቤታችን ሆነን ነው። ወደ ተከታዩ ዘገባ ደግሞ እንለፍ። ሁለት ኬንያውያን የፈጠራ ባለሙያዎች ከአእምሮ ትዕዛዝን በመቀበል ስራን መከወን የሚችል ሰው ሰራሽ የሮቦት ክንድ መስራታቸውን አሶሺየትድ ፕሬስ ከሰሞኑ ዘግቧል። ዘገባውን እንደሚከተለው አቀርብላችኋለሁ። ሁለቱ ኬንያውያን ወጣቶች የሰሩት አንጸባራቂው የሮቦት ክንድ ከግዙፉ የፊልም ኢንዱስትሪ ማርቨል የሳይንስ ልቦለድ ፊልም ላይ የተቀዳ ይመስላል። ይሁንና የፈጠራ ስራው በኬንያ የሚገኙ አካል ጉዳተኞች ህይወት ላይ ተግባራዊ የሆነ ጠቀሜታ አለው። የነርቭ እንቅስቃሴን የሚያዳምጠው ጭንቅላት ላይ የሚጠለቀው ክፍል የኤሌክትሪክ ሞገድን በማፍለቅ የሮቦት ክንዱን እንቅስቃሴ ይቆጣጠራል። ኬንያውያኑ የፈጠራ ባለሙያዎች ዴቪድ ጋቱና ሞሰስ ኬንያ ይህን ሰው ሰራሽ ክንድ ለመስራት የሚበቃ ገንዘብ ስለሌላቸው የወዳደቁ የኤሌክትሪክ እቃዎችንና ተመልሰው በጥቅም ላይ የዋሉ እንጨቶችን እንደ ግብአት ተጠቅመዋል። የሰሩት ክንድም ወደ ላይና ወደ ታች እንዲሁም ወደፊት መሰንዘር ይችላል። ከፈጠራ ባለሙያዎቹ አንዱ የሆነው ዴቪድ ጋቱ ስለ ሰው ሰራሹ እጅ ተግባር እንዲህ ያስረዳል።
This is an aparimp by robotic hand prosthetic that uses
ይሄ ፈጠራ የላይኛው የክንድ ክፍልን ከአእምሯችን ምልክቶችና ትዕዛዝን በመቀበል እንደ ፍላጎታችን እንዲታዘዝ የሚያደርግ ነው። የህይወት መሰል ሮቦት እጁ የአእምሮ ትዕዛዞችን በማጣራት ወደ ኤሌክትሪክ ሞገድነት በመቀየር አጉልቶ በማውጣትና ኃይል በመስጠት የተጠቃሚውን ትዕዛዝ በተግባር ላይ ለማዋል ማስተላለፊያዎቹን ይገፋቸዋል ማለት ነው።
በኬንያ ከአንድ ሚሊዮን በላይ አካል ጉዳተኞች ይገኛሉ። አብዛኞቹም በፖሊዮና በሌሎች አደጋዎች ምክንያት ክንዳቸውን አጥተዋል። በአፍሪካ አካል ጉዳተኞች ከጉዳታቸው በላይ እንደተረገሙ እየተቆጠሩ ከማህበረሰቡ ይገለላሉ። ሰው ሰራሽ ክንዶች ታዲያ የእንቅስቃሴ ነጻነትን ብቻ ሳይሆን በማህበረሰቡ ዘንድ ተቀባይነታቸው እንዲጨምርም ሊያግዙ ይችላሉ። ጋቱ ይሄ ፈጠራ አካል ጉዳተኞቹ ራሳቸውን እንዲችሉም ይረዳል ይላል።
The reason why we designed this by robotic hand is because we wanted to help those people who have lost.
ይህን መሰል ሮቦት ለመስራት የፈለግነው ክንዳቸውን ያጡ አካል ጉዳተኛ ሰዎችን ለማገዝ ካለን ፍላጎት የተነሳ ነው። ዋናው ዓላማችንም እነሱን የሚያግዝ አንድ ነገር በማበርከት በሰዎች ላይ ሸክም ሳይሆኑ ራሳቸውን እንዲችሉ ለማድረግ ነው።
ኪኒዩና ጋቱ በአካባቢያቸው የአካል ጉዳተኞችን ችግር እያዩ እንዳደጉና ይህንን ለማቅለል እንደሚሰሩ ይናገራሉ። ሞሰስ ኪኒዩ በዚህ ጉዳይ ላይ ይሄን ይላል።
We saw that the people living with disability
በከተማችንና በየመንደሩ አካል ጉዳተኞችን ስናይ የዕለት ተዕለት የህይወት እንቅስቃሴዎችን ለማድረግ ይቸገራሉ።
የኬንያ የአካል ጉዳተኞች ማህበር ዋና ኃላፊ ዴቪድ ጊችሙ ይሄ የሮቦት ክንድ አካል ጉዳተኛ ግለሰቦችን ማገዝ ብቻ ሳይሆን በሰው ሰራሽ ክንድ የፈጠራ ስራዎችም ላይ አብዮት ያመጣል ይላል።
Such invention of prosthetic arms and such level of technology.
ይህን መሰል ሰው ሰራሽ እና ቴክኖሎጂ ምጣኔ ሀብትን ለማጎልበት ብቻ ሳይሆን በእምርቱም ረገድ በህዝቡ ዘንድ ተቀባይነት እንዲኖር ያግዛል። በጣም ትልቅ ባለመሆኑ በቀላሉ አካል ጉዳተኞች ሊቆጣጠሩት ይችላሉ። እጃቸውን ያጡ ሰዎችን መልሶ ለማቋቋምና ለማገዝም እጅግ ትልቅ ሚና ይኖረዋል።
ኬንያና ጋቱ ሰሰራሽ ክንዱን በብዛት ለማምረት የሚያስችል አቅም የላቸው። ነገር ግን ይሄ ክንድ በሰፊው ቢመረት ግለሰቦችን ብቻ ሳይሆን የሀገሪቱን ምጣኔ ሀብትም እንደሚያግዝ ይናገራሉ። ለአሶሺየትድ ፕሬስ ዘገባ ኤደን ገረመው ከዋሽንግተን ዲሲ። አማራ ክልል ፈጣን ምላሽ የሚሰጥ አመራር ባለመኖሩ ክልል ውስጥ እየሰሩ ያሉ ባለሀብቶች ስራ ለመጀመር መቸገራቸውን ገልጸዋል። ክልል ውስጥ አስተማማኝ ሰላም መኖሩን የጠቆሙት ርዕሰ መስተዳደር አገኘው ተሻገር መዋለ ንዋይ አፍሳሽ ባለሀብቶችን የሚያጉላሉ የመንግስት የስራ ኃላፊዎችን አስጠንቅቀዋል። በአማራ ክልል የኢንቨስትመንት እንቅስቃሴ እያጋጠሙ ያሉ ችግሮችን ለመለየትና የመፍትሄ አቅጣጫዎችን ለማስቀመጥም የፌደራል የክልልና የዞን ከፍተኛ የስራ ኃላፊዎችና ባለሀብቶች ባህር ዳር ላይ ተወያይተዋል። አስቴር ምስጋናው ዝርዝሩን ይዛለች።
በኢትዮጵያ ወደ 2 ሚሊዮን የሚጠጉ ዜጎች በመንግስት ተቋማት ውስጥ ተቀጥረው እንደሚሰሩ መረጃዎች ያመለክታሉ። ይህ አገልግሎት ሰጪ ሰራተኛም በስራው ተገልጋይን እያረካ አለመሆኑን በጥናት መረጋገጡን በሰላም ሚኒስቴር የአስተዳደር ድጋፍ ዋና ዳይሬክተር አቶ መብራቱ ካሳ ሰሞኑን በተዘጋጀው የመንግስት አገልግሎት ዘርፍ ማህበረሰብ ተኮር ውይይት ላይ ተናግረዋል።
ጥናቶች ተካሂደዋል። የሲቪል ሰርቪስ ኮሚሽን በኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ ሰፊ ጥናት አካሂደዋል። አጠቃላይ በመንግስት አገልግሎት ዘርፍ ያሉ ማነቆች፣ ችግሮች ምንድናቸው? ለችግሮቹ መንስኤዎቹ ምንድናቸው? ምን መፍትሄ እናስቀምጥ የሚል ሰፊ ጥናት አስቀምጧል። ይህን መነሻ በማድረግ የሲቪል ሰርቪስ ኮሚሽን የአስር ዓመት ሮድማፕ አዘጋጅቷል። ከሮድማፑ አንዱ የመንግስት አገልግሎት ማሻሻል የሚል አንድ ፒላር ነው።
የውይይቱ ተሳታፊ በባህር ዳር ዩኒቨርሲቲ የአስተዳደር ጉዳዮች ምክትል ዳይሬክተር አቶ ገደፋው ሽፈራውም የአቶ መብራቱን ሀሳብ አጠናክረው አንጸባርቀዋል።
መብራት ይጠፋል፣ በዚህ ቀን ይስተካከላል ይባላል። ወይ ደግሞ ውሃ ይጠፋል፣ በዚህ ቀን ይስተካከላል ይባላል። ማህበረሰብ አገልግሎት የምንሰጥባቸው ተቋማት ለማህበረሰቡ በትክክል ተደራሽ እየሆኑ አይደለም ነው። እሱም ብቻ አይደለም፣ በነገራችን ላይ አንደኛ አገልግሎታቸው ይቋረጣል፣ ሁለተኛ ህብረተሰቡ ጥያቄ ሲያነሳ ቶሎ እየተስተናገደ አይደለም። በርካታ ጊዜ ማመላለስ አለ፣ በርካታ ጊዜ አለመስተካከል አለ። ቃል ይገባል፣ ቃሉ አይፈጽም። ከዚህ በላይ ደግሞ የኑሮ ውድነቱ አለ። ስለዚህ ለሰላሙ ጸር እየሆነ ያለው አንዱ ይሄ ነው እየተነሳ ያለው። ሰላም እንዳይኖር በህብረተሰቡና በመንግስት መካከል ጥርጣሬ እንዲኖር እያደረገ ያለው አንዱ የአገልግሎት የምንሰጥበት ሁኔታ መጓደል ነው። መጓደል ብቻ ሳይሆን ለማስተካከል ህብረተሰቡን የምናንገላታበት መንገድ ራሱ ችግር እየፈጠረ ነው።
አሁን ሀገሪቱ ካለችበት ችግር እንድትወጣ ግልጽነት ያለው አሰራር መስፈን እንዳለበት የባህር ዳር ከተማ አስተዳደር ሲቪል ሰርቪስ መምሪያ ኃላፊ ወይዘሮ አስራት ሙጭ መክረዋል።
ምሳሌ ልንገርሽ፣ የመታወቂያ አሰጣጥ አሁን በአብዛኛው ተቋም ስቴጅ ካልጉቦ አይሰራም። እንዲ ትንሿ ልንገርሽ፣ እቺ መታወቂያ አሰራር ግን ከሁሉም ላይ በሲስተም ብትዘረጋና ያቺ መታወቂያ 2 ዓመት የቆየ ነው ይህን ነው የሚለው ክራይቴሪያ ከዛ ላይ ከተሞላ አንቺ መጣሽ ማንም ሳይል ያችን ከሲስተሙ ኦን ተደርጋ ወጣ ትሰጥሻለች ማለት ነው። የአሰራር ግልጸኝነት መፈጠር አለበት ነው። በሌላ ሶስተኛ ወገን ደላላ ከሚሰራው ራሱን ከፍሎ ከሚያሰራው ልንቀንስ እንችላለን። ይህ ጠያቂና ተጠያቂነት ግን መኖር አለበት።
በመንግስት አገልግሎት ሰጪ ተቋማት የአሰራር ግድፈት መኖር ህዝብና መንግስት እንደሚቃቀር ያጠናው የሰላም ሚኒስቴር በመላ ሀገሪቱ ማህበረሰብ ተኮር ውይይት እያደረገ ይገኛል። ፓርቲና መንግስትን መነጣጠል የቀጣይ ትኩረት አቅጣጫ እንደሆነ ነው አቶ መብራቱ የተናገሩት።
በጤና ሴክተር ያለ ባለሙያ በአግባቡ ማገልገል ካልቻለ፣ በግብርናው ሴክተር ያለው፣ በንግድ ሴክተር፣ በገቢ መሰብሰብ ሴክተር ያለ እያንዳንዱ ያነጡ 8 ሚሊዮን የመንግስት ሰራተኛ ህዝባችንን በአግባቡ ማገልገል ካልቻለ ዘላቂ ሰላም ማምጣት አይቻልም። በህዝብና በመንግስት መካከል መተማመን መፍጠር አይችልም። ስለዚህ የመንግስት ተቋማት ውጤታማ እንዲሆኑ፣ ቀልጣፋ አገልግሎት እንዲሰጡ፣ ዜጋውን ያከበረ አገልግሎት መስጠት እንዲችሉ የመንግስት ሰራተኛው ለራሱ ሰላማዊ ሆኖ ሌሎችን ለማገልገል ለሚያገለግሉ ህዝብ ተገቢውን ክብር የሚሰጥ በትህትና የሚያገለግል መንግስት ሰራተኛ መፍጠር አለበት። መንግስታት ሊለዋወጡ ይችላሉ። የፖለቲካው ስርዓት ሊለዋወጥ ይችላል። የመንግስት ተቋማት ግን ዘላቂና ዘላቂ ብቻ መሆን አለባቸው እና ይህንን ለማድረግ አንዱ ገለልተኛ ነፃ የሆነ የመንግስት ተቋም የመገንባት የትኩረት አቅጣጫ ይዞ ሲቪል ሰርቪስ በዚህ መንገድ ሰፊ ስራ እየሰራ ነው ያለው። ሁለተኛው ነፃና ገለልተኛ የሆነ የመንግስት ተቋም ከ ከማንኛውም ጣልቃ ገብነት ነፃ የሆነ መንግስታዊ ተቋም መገንባት ነው። እስካሁን ባለው ሂደት ፖለቲካና ፕሮፌሽናሊዝም ተቀላቅሏል። ፖለቲካው በመንግስት አገልግሎት ውስጥ በመንግስት ሙያ ውስጥ ሰፊ የሆነ እጅ የማስገባት ሁኔታዎች ናቸው።
አቶ ገደፋው ሽፈራው ደግሞ የማህበረሰብ ትኩር ውይይቱ አስፈላጊነትን እንዲህ ገልጸውታል።
ከተቋሙ ጋር ሆነን የሰራተኛውን ለማርካት ወይም ደግሞ ሰራተኞቻችን በየጊዜው የሚጠይቁትን ጥያቄ አገልግሎታቸውን ለማሻሻል እና ቢሮ አካባቢ የሚሰጡ አገልግሎቶችን ለማሻሻል ከዚህ ውይይቱ ያገኘናቸው ግብአቶች ጥሩ ናቸው። እሱን ተከትለን የተሻለ አገልግሎት እንሰጣለን የሚል እምነት ነው ያለኝ።
ወይዘሮ አስራት ሙጭም ተመሳሳይ ሀሳብ አላቸው።
አሁን የኛ ማህበረሰብ ወይም የኛ ባለሙያ ወይም የመንግስት ሰራተኛው በብዛት የክህሎት እና የእውቀት ጋፕ ኑሮ አይደለም ህብረተሰቡ የሚጉላለው፣ የአስተሳሰብ ጋፕ ግን አለ። ያለ አግባብ በአቋራጭ ብሎ የመበልጸግ ነገሮች ይታያሉ። ይሄ ደግሞ ከመንግስት ሰራተኛው ብቻ ሳይሆን ከመሪውም ጭምርት ወይም ከሚያስተዳድረው ከአመራሩም ጭምርት አለ። አሁን ይሄ ተቋማት ግንባታው በሲስተም ሲዘረጋ ግልጸኝነት አሰራር ይኖራል። የአንቺ ጉዳይ መቼ መጣ፣ መቼ አለቀ፣ በምን ሲስተም ተሰራ። ይህ ግልጸኝነት ካለ እነዚህ የሚባሉ በደላላ ተጨረሱ፣ በጉቦ ተሰሩ የሚባሉ ነገሮች ይታረማሉ።
40 ሚሊዮን ሰው ይሳተፍበታል የተባለው በሰላም ሚኒስቴር የተዘጋጀው ማህበረሰብ ተኮር ውይይት በመላ ሀገሪቱ እየተካሄደ ይገኛል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ጋቢና ዘይ መደመጡን ይቀጥላል። ከኛ ጋር ስለሆናችሁ እናመሰግናለን። አሁን ደግሞ ለስፖርት ዘገባዎች ሀብታሙ ስዩም ይጠብቃችኋል። ወደ እሱ እንሻገር።
በኢትዮጵያ አትሌቲክስ ፌዴሬሽን አዘጋጅነት 14ኛው ሀገር አቀፍ የግማሽ ማራቶን የጎዳና ላይ ውድድር በትናንትናው ዕለት በድሬዳዋ ከተማ ተካሂዷል። ከዚራ ለጋህር አደባባይን መነሻና መድረሻው ባደረገው በዚህ ውድድር በወንዶች ልዑል ገብረየስ፣ በሴቶች ሰንበሬ ተፈሪ፣ በክለብ ደግሞ የኦሮሚያ ክልልና የኦሮሚያ ፖሊስ ክለቦች አሸናፊ ሆነዋል። አዲስ ቸኮል ውድድሩን ተከታትሏል።
በድሬዳዋ በተዘጋጀው 14ኛው የኢትዮጵያ ግማሽ ማራቶን ውድድር በሴቶች ለፌዴራል ማረሚያ ቤቶች የምትወዳደሩ ሰንበሬ ተፈሪ አሸናፊ ስትሆን ህይወት ገብረ ኪዳን ከኤልሚ አሎንዶ ክለብ ሁለተኛ፣ ፈታዊ ዘራይ ከኢትዮጵያ ንግድ ባንክ ደግሞ ሶስተኛ በመሆን የብርና ናስ ሜዳሊያ አሸናፊ ሆነዋል። አሸናፊዋ ሰንበሬ በፈረንጆች 2015 በቤጂንግ ተዘጋጅቶ በነበረው የዓለም አትሌቲክስ ሻምፒዮና በ5000 ሜትር የብር ሜዳል አግኝታ እንደነበር ይታወሳል። በወንዶች የኦሮሚያ ፖሊሱ ልዑል ገብረየስ በአሸናፊነት ውድድሩን ሲያጠናቅቅ እሱን ተከትለው ሲሳይ ለማ ከኦሮሚያ ፖሊስና በላይ ጥላውን ከኢትዮጵያ ንግድ ባንክ ሁለተኛና ሶስተኛ ሆነው የብርና ናስ ሜዳሊያ ተሸላሚ ሆነዋል። በቡድን ውጤት ደግሞ በሴቶች የኦሮሚያ ክልል፣ በወንዶች ደግሞ የኦሮሚያ ፖሊስ አሸናፊ በመሆን የተዘጋጀላቸውን ዋንጫ ከክብር እንግዶች ተቀብለዋል። ጀማሪና ልምድ ያላቸው አትሌቶች የተሳተፉበት ይህ ሀገር አቀፍ ውድድር በድሬዳዋ መዘጋጀቱ ለወጣቶች መነቃቃትን የሚፈጥር እንደሆነ የድሬዳዋ አስተዳደር ምክትል ከንቲባ አቶ ከድር ጀዋር ሲገልጹ፣ በውድድሩ አሸናፊ የሆነችው ሰንበሬ ተፈሪ ለቪኦኤ በሰጠችው ቃል የድሬዳዋ ከተማ ከፍታ ከሌሎች የሀገሪቱ ከተሞች አንጻር ዝቅተኛ መሆኑ ለውድድር አመቺ አድርጓታል፣ አየሩም ለተወዳዳሪዎች አይከብድም ነበር ብላለች። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ጃፓናዊቷ ናኦሚ ኦሳካ በሜዳ ቴኒስ ስፖርት ትልቅ ስም ያለውን የአውስትራሊያ ኦፕን ዓመታዊ ውድድር በማሸነፍ የስፖርቱ ልዕልት መሆኗን አረጋግጣለች። ኦሳካ ተቀናቃኟን ጄኒፈር ብራዲን 6-4ና 6-3 በሆነ ውጤት በማሸነፍ ለሁለተኛ ጊዜ የውድድሩ ቻምፒዮን ሆናለች። የ23 ዓመቷ ወጣት ስመጥሯን የአሜሪካዊት የሜዳ ቴኒስ ተጫዋች ሴሬና ዊሊያምስን ሳይቀር በመርታት ቀደም ባሉት ወራት የአሜሪካን ኦፕን የሜዳ ቴኒስ ውድድር ሁለት ጊዜ አሸንፋለች። እንግሊዝ ትምህርት ቤቶችና የስፖርት ማዘውተሪያ ቦታዎችን ዳግም ለመክፈት እየተሰናዳች ነው። በኮቪድ-19 ቫይረስ ምክንያት ተዘግተው የነበሩት ትምህርት ቤቶች እንደ አውሮፓውያን አቆጣጠር መጋቢት 8 ይከፈታሉ ተብሏል። ከመጋቢት 29 ቀን ጀምሮ ደግሞ ከ6 ያልበለጡ ሰዎች ከቤታቸው ውጪ እንዲገናኙና ስፖርታዊ ክንውኖችም እንዲደረጉ እንደሚፈቀድ የሀገሪቱ የክትባት ሚኒስቴር ናዲም ዛሃዊን ጠቅሶ ሮይተርስ ዘግቧል።
Oh. አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን የዛሬ ጋቢና ቪ ዝግጅታችንን እዚህ ላይ ፈጽመናል። በዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ ገጻችን ቪያ ማሃሪክ ላይ፣ በትዊተር ገጻችን እንዲሁም ሃሽታግ ጋቢና ቪን በመጠቀም አድርሱን። ጋቢና ቪ @vnews.com የኢሜል አድራሻችንን ተጠቀሙ። በመርሃ ግብር አርቶት ሰለሞን አባተ፣ በቅንብሩ ኤልያስ አስማረ፣ በዜናዎቹ ስመኝሽ ቆየ፣ በመስተንግዶ እኔ ኤደን ገረመው ከመላው የአሜሪካ ድምፅ ዘጋቢዎችና ባለሙያዎች ጋር በመሆን ስናስተናግዳችሁ አምሽተናል። በነገው ምሽት እስከምንገናኝ ድረስ ደህና ደሩ።